ከፌዴራል መደበኛ ፕሮግራማችን አሁን ይጀምራል። በዚህፈል በግልነ መፍሪያ የተደረሰውን ኢህአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 8 አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የኢትዮጵያ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 8 ነገሩ ግራ የሚያጋባ ነው። አዱን ሙሉ ሰፈር ውስጥ ነበር። ግን አልተገናኘንም አሁን ደግሞ እሱ አንተዋል ይያለኝ ነው በቃ ይጫወቱብኝ ይፈልጉት እኔ የነፍሱ አባል እንደሆነ አልመረጡም አሳባቸውን ቀይረዋል ወይም እኔን ለመግደል አመቺ ሁኔታ እየፈለጉ ይሆናል ምናልባት መልማይ የተባለው ገዳይ ቢሆንስ እኛ ክለብ ቢገቡ ከመጡ ተጫዋቾች ውስጥ ሁለቱ ከተገደሉ በኋላ ጉዳዩ በጣም አሳስቦኛል እኔ የተቆምኩባቸው ሊመስላቸው ይችላል በዚህ ተነሳ ሰላይ ነው በሚል ገምተው ሊያስገቡኝ አልፈለጉም ታዲያ ለምን ቁርጡን አይነግሩኝም ግን ቁርጡን መንገር ማለት ለኔ ጥሩ አይደለም ምክንያቱም ንግደብኝ ማለት ነው ስለዚህ እንደምንም ብዬ አግባብቼ መጠቃለል ነው ትልቁ ችግር እነዚያን ልጆች ጊዮን ሆቴል ጋር ስላየኋቸው በዚህ የተነሳ አጣብቂኝ ውስጥ ገባሁ ይሄ ባይሆን ኖሮ እንደ በፊቱ ሕይወቴን እቀጥል ነበር ከእንግዲህ ያለኝ አማራጭ ሰፈሩን ለቅቄ ወደ ምስራቅ መሄድ ነው ሐረርጌ ክፍለ ሀገር አጎቴ ስላለ እዚያ መጓዙ የተሻለ አማራጭ ነው ያለበለዚያ እነዚህ ልጆች ሰላይ ነው ብለው ከደመደሙ ይገሉኛል ስለዚህ ሳልዘገይ ቶሎ መሄድ አለብኝ ነገ ወይም ከነገ ወዲያ ብጓዝ ይሻላል ከልጁ ጋር ወሬያችንን እየጨረስን ነበር ቻው ብየው ልሄድ ስል የመጨረሻ እድሌን ልሞክር በማለት አሁን ምን ላድርግ አልኩት እዚያው ቆይ መሽቷል እኮ ቢመሽም ችግር የለውም እዚያው ልጠብቅ አዎ እስከ ስንት ሰዓት ከፈለክ እስከ ሌሊት ምን ማለት ነው እስከ ሌሊት ምን ማለት ነው እስከ ሌሊት ሰዓት እላፊ እንዳለ ያውቃል ሰዓት እላፊ ባይኖር እንኳን ማምሸት እንደማይቻል አይጠፋው የሚችለውን ሰዓት ያህል ጠበቅኩና ወደ ቤት ሄድኩኝ በእርግጠኝነት አልፈለጉኝም ቢሆን ኖሮ ሰውየው አሁን ይመጣ ነበር ምክንያቱም ከአንድ ሰዓት በፊት ልጁ ጋር ሄጄ ሳናግረው ሰፈር ሁን አገኘዋለህ ብሎኝ ነበር ግን ምንም የለም ተስፋ ቆርጬ ወደ ቤት እንደገባሁ ወንድሜን ጠራሁት ወደ ውጭ ይዤው ወጣሁና በረንዳው ላይ ቆመን ድምጼን ዝቅ አድርጌ አጎቴ ጋር ልሄድ ነው አልኩት ለምን እዚያ ምኖር ይሻላል ስራህን ትተህ አዎ አብድሃል እንዴ ስራ ለምን ትተዋለህ ስራ ምን ያደርጋል ቅድም ሚስጥር ልንገርህ ያልከው ይህን ነው እንዴ የቅድሙ ሌላ ነው ግን ከዚህ ጋር የተያያዘ ነው አጎቴ ጋር ለመሄድ ቆርጠሃል ማለት ነው አዎ መቼ ልትሄድ ነገ ያውም ነገ ምን አጣደፈህ ችግር ላይ ነኝ መሄድ እንደፈለግ ለማማ ነግረሃታል አልነገርኳትም እኔ ልንገራት አትንገራት እንዲህ ከሆንክና ያስጨነቀህ ነገር ካለ ብትሄድ ይሻላል የኔም ውሳኔ እንደዚህ ነው አሁን ለጉዞ ልብስ ላዘጋጅ እናቴ በር ላይ ስናወራ መጣችና ተቆጥታ ወደ ውስጥ አስገባችን መኝታ ክፍል ገብቼ ልብሴንና የምፈልጋቸውን አዘገጃጀውና ወደ ሳሎን ተመለሱ ነገሩ አላስችል ስላለኝ አንድ ጊዜ የመጨረሻ ድሬን ልሞክር ብዬ በር ላይ ወጥቼ ቆምኩኝ መልማዬ እዚያ ሰፈር ውስጥ ነው ስለተባለ ምናልባት እዚህ ቆሜ ሊመጣ ይችላል ስለዚህ ልጠብቀው አሁንም ምንም ዝር ያለ ሰው የለም እህቴ መጣ እራት ቀርቧል አለች እኔ ምንም ምግብ አላሰኘኝም ሰውየውን ካላገኘው ነገ ከአዲስ አበባ መውጣቴ ነው ትንሽ ቆየውና አንድ ሰው አየው የሰፈራችን ልጅ ነው በቃ እሱ ነው በጣም ደስ አለኝ ሲያስለፉኝ ቆይተው በባከነ ሰዓት አገኘሁት ይህን ልጅ ያፓ ነው ብዬ አልገመትኩም ሰላምታ ከተሰጣጠን በኋላ ከየት ነው የምትመጣው አልኩት ፋዘርን ሸኝቼው ነው የት ሜታ ሥራ ገቢ ስለሆነ ሰርቪስ ድረስ ምን አዲስ ነገር አለ ምንም የለም መልእክት የለህም ለማ ለሰው ምንም መልእክት የለኝም ልጁ እየተጣደፈ ሄደ የኔ ነገር ዝም ብሎ ነው ሰዎቹ እየተጫወቱብኝ ነው እኛ ሰፈር የመይሶን ካድሬዎች አሉ። ከነሱ ጋር ዛሬ ጧት ሰላም ሳተለዋውጣን ቆመን ስናወራ አይተውኛል። ምናልባት በእነርሱም ተጠራውኝ ይሆን? ትንሿ እህቴ በሩ ላይ ጥቂት ቆምኩኝ። ሰፈሩ ጭፍ እያለ መንገድ ላይ ሰው መታየቱ እየራቀ ሄደ። አስፋልቱም ራቁቱን ቀረ። ባዶም መንገድ ፈዝዤ እያየው በሐሳብ ተዋጥኩ። ከጎዳናው ላይ ምንም ዝር የሚል ሰው የለም። ተስፋ ቆርጬ ወደ ቤት ተመለስኩ። ምናልባት አልፈለጉኝ ይሆናል ብዬ ሰጋው። ይህ ከሆነ ደግሞ የደርግ ወገን ነው ብለው ወስነዋል። በዚህ መንገድ ከደመደሙ የኔ ነገር አልቆለታል። ስለዚህ እርምጃ ይወስዱብኝስ ብዬ አሰብኩ። የራሱ ጉዳይ፣ ጠዋት ተነስቼ አጎቴ ጋር መሄድ ነው። ምናልባት በሌሊት ስወጣ ቢገሉኝስ? ራቴን ቀይሬ እሄዳለሁ። ቤተሰብ እንዳይሰጉ ሳልነግራቸው መሄዱ የተሻለ ነው። እራት በልቼ ስለ ጉዞዬ እያሰብኩ ቁጭ አልኩ። መልማዬ ምናልባት በማታ ይመጣ ይሆን ብዬ ለመውጣትም ፈለኩ። ምሽት ላይ መይሶንና ደርግ ወደ ቤት ሲገቡ ኢህአፓ ከተማውን ይቆጣጠራል። ስለዚህ ወጣ ብዬ ልይ ይሆን? እንደዚህ ደግሞ አያዋጣም። ማታ የሚወጡት ዋናዎቹ ናቸው። ማንነቴን ካወቁ ሊጠብሱኝ ይችላሉ። ሁሉን ነገር ትቼ ስለ ነገ ጉዞዬ ማሰብ ጀመርኩ። ማሰቡንም ተውኩና ትዝዝ ብዬ ቁጭ አልኩ። እናቴ መጽሐፍ ታነባለች። ወንድሜ ቁጭ ብሎ የቤተሰብና የዘመዶቻችንን ፎቶ አልበም አውጥቶ ያያል። እኔ በሐሳብ ጭልጥ ብዬ ሄድኩ። ወንድሜ የሆነ ነገር ጠየቀኝ። ምን እንዳለኝ ስላልገባኝ መልስም አልሰጠሁት። እንደገና ሲናገር ሰማሁት። አይኔን አሞኛል አለኝ። አትታከምም? እዚህ ሰፈር የአይን ሐኪም ቤት የት ጋር ነበር ያለው? ታች አለ። አሁን ክፍት ነው? ጠዋት ብትሄድ አይሻልም? አሁን ነው የፈለግኩት። ባካ ጨቅጭቀኝ። እንደዚያ ስለው ምንም መልስ አልሰጠኝ። እኔም በሐሳብ መዋለል ጀመርኩ። የቀን ውሎዬን እየገመገምኩ የነገ ጉዞዬን ማሰብ ጀመርኩ። ብዙ ቆይቼ የሆነ ነገር ብልጭ አለልኝ። እንደበረገገ ሰው ከተቀመጥኩበት ነቃ ብዬ ቁጭ አልኩ። ሰውነቴ ሁሉ ተወጣጠረ። ወንድሜ አፍ ላይ መፋቂያ አለ። ጠራሁትና አንተ አልኩ። አቤት። ምንድን ነው ያልከው? ምን አልኩ። አሁን ስለ አይን መታመም አውርተሃል እና አንተ ነህ እንዴ? ምኑ? ከወንድሜ ጋር ተፋጠጥ። እናቴ ከመጽሐፏ ላይ አይኗን ነቀል አድርጋ ዞር እያለች ታያለች። ለካስ ነገሩ ያለው እኛ ቤት ውስጥ ነው። ወንድሜ ያፋ በመሆኑ ገረመኝ። እናቴም ነገሩን እንዳልተረዳ ሆና በሉ ወደ መኝታ ክፍል ግቡ አለችን። ቁጭ ብለን አወራን። እማውቀው ታናሽ ወንድሜ የማላውቀው አንደኛ ኢህአፓ ሆኖ አገኘው። ይባስ ብሎ የልጁም አለቃ ነው። ቀደም ልጁ ቤት ሄጄ በነበረበት ወቅት መልማዬን አጣሁት ስለው ሰፈር ታገኘዋለህ ሲለኝ ወንድሜ ይሆናል ብዬ በፍጹም አልጠረጠርኩም። በዚያ ላይ ከመልማዬ ጋር ቀን ላይ መገናኘትህን ሰምቻለሁ ሲለኝ አላገኘሁትም፣ ካላመንከኝ እምልልሃለሁ ብዬው ነበር። በእርግጥ እርሱ ትክክል ነበር። ወንድሜን ከጠዋት ጀምሬ ደጋግሜ አግኝቼዋለሁ፣ ግን ተረጋግቼ አላወራንም። እናቴም ጉዳዩን ስለምታውቅ ምሳ ላይ ከቤት እንዳልወጣና ከወንድሜ ጋር እንድጫወት ስትጠይቀኝ ነገሩ አልገባህ ብሎኝ መልማዬ ውጭ ይጠብቀኛል እያል ዋናውን ሰው ከቤት ትቼው እኔ እውጭ ስባዝን ዋልኩኝ። ሌሊት እንቅልፍ ሳልተኛ ነገሩን ሳሰላስል ነጋ። ስለ ወንድሜ በሂደት ቆይቼ ስረዳ እነኛን ሁለት የመይሶን ወጣቶች ከገደሏቸው ሰዎች አንዱ መሆኑን አወቅኩ። ተመለመልኩና ከነማን ጋር እንደምሰራ ተነገረኝ። ማታ እንቅልፍ አልወሰደኝም። እናቴ ይህን አውቃለች። አትፍራ አለችኝ። ለካ እሷም አለችበት። ትንሿ እህቴ እድሜዋ 14 ይሆናል። እርሷንም መልመለዋታል እንዴ ብዬ ተጠራጠረ። ቆይቼ ሳጣራ የሰፈሩ ዋነኛ ተዋናይ ነበረች። የአባ ህፃናት ቤት የአካባቢ ሰብሳቢ ነች። በእርሷ እድሜ ያሉትን መልመላ ግቢ ውስጥ መዝሙር ያጠናሉ፣ ገመድ ይዘላሉ፣ የህፃናት ጨዋታ ያካሂዳሉ። በሳምንት 5 ሳንቲም እቁብ ይጥሉና ለድርጅታቸው ያዋጣሉ። ገንዘብ ያዥ እርሷ ነች። እኛ ቤት ወንድሜ ስብሰባ ሲጠራ መልእክት የምታቀባብለው፣ በሩ አካባቢ ሆና ያልተፈለገ ሰው ከመጣ አቅጣጫ የምታስቀይረው፣ አካባቢውን የምትቆጣጠረው እህቴ ነች። እኔ እንድመለመል አትፈልግም ነበር። ምክንያቱም በአቋሜ ከመጠራጠሯ በተጨማሪ መስዋዕትነት ይከፍላል የሚል ግምት ስለሌላት ነበር። ቤተሰቤ እንኳ ከያባ ጋር በተያያዘ አገልሎኝ ነበር። ይሁን አካባቢ ግድያውን ባላይና ማስጠንቀቂያ ባይሰጠኝ አልቀላቀልም ነበር። ወንድሜ ከበፊትም ጀምሮ ይፈራኛል፣ ያከብረኛል። ስህተት ሳይበት እቆጣዋለሁ። በፊት እንዲያውም እመታው ነበር። አሁን ግን በጣም ፈራሁት። የሚለኝን ሁሉ በሽታ ነው የምቀበለው። መከራከር እንኳ አቃተኝ። አብረን ስንተኛ መብራት እንዲጠፋ አልፈልግም። እሱ ደግሞ መብራት አይወድም። አሁን ግን ባይናገረኝም መብራቱን እያጠፋው መተኛት ጀመርኩ። በፊት አምሽቼ ነበር ቤትም ምገባው። እንዳላመሽ ሲመክረኝ እሰድበው ነበር። አሁን ግን ቀድሜው ነው የምገባው። ሁሉም ነገር ተቀይሯል። ያፋን ነው ወይስ ወንድሜን የምፈራው? ወንድሜ ከመለመለኝ በኋላ ጽናት የምናደርግ ልጆች ጋር ተቀላቀሉ። የሰፈራችን ኳስ ተጫዋቾች በየህዋሱ ተከፋፍለው ገብተውበታል። እኔም ኳሱን እርግፍ አድርጌ ተውኩት። የፖለቲካው ነገር እየጠነከረ ሄደ። የተሰጠኝን ኃላፊነት በሚገባ እየተወጣው ነው። በዚህ መሃል ያፋ ለሁለት ተከፈለ። አንደኛው አንጃ ተባለ። ወንድሜ አንጃ ውስጥ በገባው ጓደኛው ተገደለ። አንጃው ሰፈር ያለውን የያፋ መዋቅር አጋለጠና በታተነ። እኔም ከጥቂት ጊዜ በኋላ ተያዝኩ። ለብዙ ጊዜ እስር ቤት ቆየው። የተጠቆመብኝ በአንጃው ነው። ያፋን በዋናነት ያፈረሰው አንጃው ነበር። በተለይ በጣም ትልቅ ቦታ ይደርሳሉ የተባሉ ኳስ ተጫዋቾች መገደላቸው፣ መሳደዳቸው ሁሌም ያንገበግበኛል ይላል ተገኝ። ለመሆኑ አንጃው እንዴት ነው የተፈጠረው? ምክንያቱም በኢህአፓ ታሪክ ውስጥ ለድርጅቱ መፈረካከስ ዋነኛው ምክንያት ይሄ ቡድን እንደነበር ስለሚነገር ነው። የኢህአፓ ማዕከላዊ ኮሚቴ ውስጥ አባል የነበረው ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ ስለ አንጃው እንዲህ ሲል ይገልጻል። አንጃ በመባል የሚታወቀው ቡድን በተለያየ ምክንያቶች በአንድ ላይ ተሰባሰበ እንጂ አንድ ወጥ የሆነ ቡድን እንዳልሆነ መግለጽ አስፈላጊ ነው። ብርሃነ መስቀልን የመሰሉ የዚህ ቡድን መሪዎች ነገሮችን የሚተረጉሙበት የራሳቸው የሆነ አስተያይና የግላቸውም የቅሬታ ምክንያቶች ሊኖራቸው ይችላል። ብርሃነ መስቀል በኢህአፓ ማዕከላዊ ኮሚቴ ላይ መጀመሪያ ቅሬታ ያደረበት በ1967 ዓመተ ምህረት መጨረሻ አካባቢ ለደርግ እጃቸውን በሰጡ የኢህአፓ አባላት ላይ እሱና ሌሎች የሰራዊቱ አባላት ያስተላለፉት የሞት ቅጣት ውሳኔ የፓርቲው አመራር ባገደበት ወቅት እንደነበር ይገመታል። ብርሃነ መስቀል የሞት ቅጣት ውሳኔው ተፈጻሚ እንዲሆን አጥብቆ ጠየቀ። በ1967 ዓመተ ምህረት መጨረሻ ላይ በተካሄደ አንድ የማዕከላዊ ኮሚቴ ስብሰባ ላይ በፓርቲው አመራር ውስጥ የዋና ጸሐፊው ቦታ እንዲሰረዝ የቀረበውን የማሻሻያ ሐሳብ ብርሃነ መስቀል ተቃወመ። ነሐሴ 1967 ዓመተ ምህረት ለሚካሄደው መጠነ ሰፊ ኮንፈረንስ እንዲቀርብ ሲዘጋጅ በነበረው ኢህአፓ መተዳደሪያ ደንብ ላይ ማዕከላዊ ኮሚቴው ውይይት ሲያካሂድ ብርሃነ መስቀል የግሉን ሐሳብ ገልጿል። ብርሃነ መስቀል የፓርቲው ዋና ጸሐፊ ነበር። ይህ መጠነ ሰፊ ኮንፈረንስ እንደተባለው ነሐሴ ወር 1967 ዓመተ ምህረት ሲካሄድ የፓርቲ ዋና ጸሐፊ የሚለውን የሥራ ቦታና ስም ሰርዞ በምትኩ የማዕከላዊ ኮሚቴ ጸሐፊ የተሰጠ እርከን ፈጠረ። ከዚህ ማህጻናት ኮንፈረንስ በኋላ አከታትሎ በተካሄደው የኢሃፓ ማዕከላዊ ኮሚቴ የመጀመሪያው ፕሌነም ላይ በሳይደበታይ የማዕከላዊ ኮሚቴ ጸሐፊ ሆኖ ተመረጠ። ከዚህ በላይ በዚህ ስብሰባ በተካሄደው ምርጫ ብርሃነ መስቀልን ያልጨመረ አዲስ ፖሊት ቢሮ ተቋቋመ። እስከዚህ ወቅት ድረስ ብርሃነ መስቀል የኢሃፓ ፖሊት ቢሮ አባል ሆኖ ቆይቷል። ከሚያዚያ 1968 ዓመተ ምህረት ወዲህም ብርሃነ መስቀል በፖሊት ቢሮው የሥራ አካሄድ ጨርሶ ያዝረካ እንደሆነ በግልጽ ቅሬታውን ያሰማ ነበር። የኢሃፓ ማዕከላዊ ኮሚቴ ሚያዚያ 1968 ዓመተ ምህረት ላይ ደርግ ባቀረበው የግንባር ጥሪ ላይ ከተወያየ በኋላ ብርሃነ መስቀል ቅሬታ በይበልጥ ጎላ። ከደርግ ጋር ህብረት መፈጠር አለበት ሲልም ብርሃነ መስቀል ብርቱ ክርክር አድርጓል። ከዚህም በላይ ነሐሴ 1968 ዓመተ ምህረትና መስከረም 1969 ዓመተ ምህረት በተካሄደው የኢሃፓ ማዕከላዊ ኮሚቴ ስብሰባዎች ላይ ብርሃነ መስቀል ከጌታቸው ማሩ ጋር በመሆን ያላቸውን የሐሳብ ልዩነት ገልጸዋል። በሁለቱም ስብሰባዎች ላይ ፖሊት ቢሮ በወቅታዊ የአገሪቱ የፖለቲካ ሁኔታ ላይ ያቀረበው ዘገባ የመወያያ አጀንዳ ነበር። በዘገባው ውስጥ በኮሎኔል መንግስቱ ኃይለማርያም ላይ እርምጃ እንዲወሰድ ፖሊት ቢሮ ሐሳብ አቅርቧል። በዚህ ወቅት ሌላ ዘገባ ያቀረበ አካል ባይኖርም ብርሃነ መስቀልና ጌታቸው ማሩ በኮሎኔል መንግስቱ ኃይለማርያም ላይ እርምጃ መወሰድ አለበት የሚለውን ሐሳብ አጥብቀው ተቃወሙ። የኢሃፓ ማዕከላዊ ኮሚቴ ፖሊት ቢሮ ያቀረበውን ሐሳብ ደግፎ ውሳኔ ካስተላለፈ በኋላም እንኳን ብርሃነ መስቀልና ጌታቸው ማሩ ውሳኔውን በመቃወም ቅስቀሳ ያካሂዱ ጀመር። እነዚህ ከተመደቡበት የፓርቲ መዋቅር ውጭ ቅስቀሳ በማድረግ የተወነጀሩት ሁለቱ የማዕከላዊ ኮሚቴ አባላት የፓርቲውን ሕግ በመጣስ ተከሰሱ። ዳር 1969 ዓመተ ምህረት የተካሄደው ሶስተኛው የኢሃፓ ማዕከላዊ ኮሚቴ ፕሌነም እነዚህ አባላት የፓርቲ አባልነታቸውን እንደያዙ እንዲቆዩ ቢያደርግም ሁለቱንም ከፓርቲው የማዕከላዊ ኮሚቴ አባልነታቸው አሰናበታቸው። ብርሃነ መስቀልና ጌታቸው ማሩ በኢሃፓ ውስጥ ሌላ ምስጢራዊ ቡድን እንዳደራጁ በ1969 አጋማሽ ላይ ታወቀ። አንድ በብርሃነ መስቀል እንደተጻፈ የሚጠረጠር ጽሑፍ የቡድኑን መኖር ባይክድም ይህ ምስጢራዊ ቡድን የሚኖረውን ድርሻ ግን የተለየ ገጽታ ሰጠው። ከሁሉ አስቀድሞ ብርሃነ መስቀልና ቡድኑ ራሳቸውን እንደ አንጃ እንቅስቃሴ አባላት ሳይሆን እንደ አንድ የእርምት እንቅስቃሴ አካላት ነበር የቆጠሩት። ኢሃፓ የብዙሃንን መስመር እንዲከተል ከተፈለገ የእርምት እንቅስቃሴ ማካሄድ እንዳለበት ይህ ቡድን አምኗል። በ1969 ዓመተ ምህረት መጨረሻ ላይ የአንጃው አንዳንድ አባላት ከደርግ ጋር ህብረት ፈጠሩ። ብርሃነ መስቀል ባወጣው መጣጥፎ ላይ ቡድኑ ከደርግ ጋር ህብረት ፈጥሯል የተባለውን ታሪክ በማስተባበል ያዋድቀዋል። ብርሃነ መስቀል የሱ ቡድን አባላት ኢሃፓን በማስመታት አንድም ድርሻ እንዳልነበራቸው ነበር የሚያምነው። በተጻራሪው ብርሃነ መስቀል ባቀረበው መጣጥፎ ላይ የኢሃፓ የፖለቲካ ቢሮን መስመር አንቀበልም ያሉትን አያሌ የድርጅቱ አባላት ንጹህ ደም አፍሷል ብሎ ጽፏል። ብርሃነ መስቀል ክሊክ እያለ የሚጠራው ቡድን ከመጋቢት 1969 ዓመተ ምህረት ወዲህ ህልውናው ያበቃውን የኢሃፓውን ፖሊት ቢሮ መሆኑን ነው። ይኸው መጣጥፍ አንዳንድ የእሱ ቡድን አባላት ተቡክ ለመግባት እንደተገደዱና አንዳንዶቹም ደርግ እንዳሰራቸው በተጨማሪ ይገልጻል። የብዙሃኑን መስመር የሚከተሉት ቀይ ኮከብ የተሰኘ ጋዜጣ ማተም እንደጀመሩም ይኸው የብርሃነ መስቀል መጣጥፍ ያትታል። ይሁንና ይህ ጋዜጣ ረጅም ጊዜ አልዘለቀም። የአንጃው አባላት አንዳንድ በራሪ ወረቀቶችና ጽሑፎችን እያመጡ በጥቂቶቹ ውስጥም ኢሃፓ በከተማ የሚያካሂደውን ወታደራዊ እንቅስቃሴ ተቃውመዋል። በመጣጥፉ ውስጥ አንዳንድ ከሃዲ ግለሰቦችና ቡድኖች የሱን ቡድን ስም በመጠቀም መጣጥፎችን አውጥተዋል ሲል ብርሃነ መስቀል የሚያወግዛቸውም አሉ። በመጨመርም እንቅስቃሴው በሱ የሚመራው ለእነዚህ መጣጥፎች ተጠያቂነት የለውም በማለት ተማብቷል። ከቡድኑ ጋር በመጋቢት ወር 1969 ዓመተ ምህረት ላይ ወደ መራ ቤት የተጓዘው ብርሃነ መስቀል ምናልባት በአዲስ አበባ በተካሄደው የአንጃው እንቅስቃሴ ውስጥ እጁ ላይኖርበት ይችላል። በተለይ ገጠር በሚገኘውና ከተማ በነበረው ያንጃው እንቅስቃሴዎች መካከል የተዘረጋውን ግንኙነት መስመር ያፋ ከተጠፈ በኋላ ብርሃነ መስቀል በቡድኑ ላይ ቀጥተኛ ቁጥጥር ሊያደርግ የቻለ አይመስልም። ጥር 1969 ዓ.ም ላይ እሱ የቀሰቀሰው ያንጃ እንቅስቃሴ ከቁጥጥር ውጭ ወጥቶ ሊሆን ይችላል። ከ25 ሰዎች በላይ ያልነበሩት የብርሃነ መስቀል ታጣቂ ቡድን ለወራት ያህል የመንስና ግሸን አካባቢ ከዳር ዳር ዞረው ቡድኑ ከታጠቁ የአካባቢው አርሶ አደር ሽፍቶች ጋር ግንኙነት ፈጠረ። ከነሱ የታጠቁ የአርሶ አደር ቡድኖች መካከል በአንጻራዊ ደረጃ ታዋቂነት የነበራቸው በብሩክና በመንግስቱ ደፋር ይመሩ የነበሩ ቡድኖች ነበሩ። የብርሃነ መስቀል ቡድን ከአገዛዙ ጋር ወታደራዊ ግጭቶች ማካሄዱ ወይም አለማካሄዱ እስከዛሬ አልታወቀም። ይሁንና ከጥቂት ወራት በኋላ የብርሃነ መስቀል ቡድን አባላት አንዳንድ ግንባር ቀደም የሆኑ ሰዎች ለደርግ እጃቸውን ሰጡ። ደርግ ቡድኑን ሰርጎ እንደገባም ይገመታል። በመጨረሻም ቡድኑ በአገዛዙ ኃይል ተከበበና እጁን እንዲሰጥ ተደረገ። ከጥቂት ወራት በኋላ እስከተገደለ ድረስም ብርሃነ መስቀል በእስር ቆየ በማለት ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ ላይ ስለ አንጃው በዚህ መልክ አስቀምጧል። ጌታቸው ማሩ ደግሞ ወዲያውኑ በኢህአፓ ሰዎች ተገደለ። ምዕራፍ 11 የዶፒንጉ መዘዝ። ሻንግዛው አጎናፍር ለአስረኛው አፍሪካ ዋንጫ በሚዘጋጀው ቲም የቡድኑ አምበልና የጀርመናዊው አሰልጣኝ የፒተር ምክትል ሆኖ ሲሰራ በሬዲዮ በሰጠው መግለጫ ፒተርን ማሰልጠን አይችልም፣ እሱ የአካል ብቃቱን ያሰራ መንግስቱና ብቻ ነው፣ ቴክኒኩን ያሰልጥኑ ብሎ ተናገረ። የስፖርት ቤተሰቡም የሻንግዛው ሐሳብ ትክክል ነው አለ። ደብዳቤው የሚያስገድለኝ ነው። ፌዴሬሽኑ ግን ሻንግዛው በጥባጭ ነው በሚል ከቡድኑ አባረረው። መንግስቱና ሊቻኖ ቴክኒኩን እንዲያሰለጥኑ ወደ ቡድኑ አመጣቸው። ሊቻኖና መንግስቱ ደሞዝ አይከፈላቸውም፣ በቀን 3 ብር አበል ይሰጣቸዋል። ዋናው አሰልጣኝ ፒተር ከተጫዋቾች ጋር ያለው ድብቅ ግንኙነት ሊቻኖን አላስደሰተውም። ፒተር ተጫዋቾቹን ለየብቻቸው ወደ ክፍሉ እየጠራ ያናገራቸዋል። ስለዚህ ጉዳይ ተጫዋቾቹ ለሊቻኖ ምንም አይነግሩትም። ነገሩ ሚስጥር ነው። ተጫዋቾቹ መብታቸው እንዲከበርላቸው ሊቻኖ ከፌዴሬሽኑ ጋር ይከራከራል። አንዳንድ ጊዜም ቡድኑ ውስጥ ያለውን ችግር ለሚዲያ አሾልኮ ይሰጣል። ውዝግቡ እየተባባሰ ሲሄድ ፌዴሬሽኑ ሊቻኖን ረባሽ ነው ይልና ከምክትል አሰልጣኝነቱ አስነስቶ አባረረው። ቀደም ሲል ሻንግዛውና ገረመው ከብሔራዊ ቡድኑ በመሰናበታቸው ከውጭ ሆነው የፌዴሬሽኑን ድክመት መግለጫ በመስጠት አባባሱት። እነሱ ከወጡ በኋላ ተጫዋቾቹን አበል ካልተጨመረልን አንጫወትም በሚል አሳድመዋል ተብሎ ወደ ደርግ ጽሕፈት ቤት ሪፖርት ተደርጓል። ይህን እንዲያጣራ አንድ ኮሚቴ ተቋቁሟል። ይህ ኮሚቴ ከኢህአፓ ወገን ሆኖ መንግስትና ህዝቡን እየበጠበጡ ነው በሚል ስም ዝርዝራቸው የተላለፉለትን ሰዎች ጉዳይ ማጣራት ጀምሯል። ከተከሳሾቹ አንዱ ሻንግዛው እንዲህ ይላል። የፌዴሬሽኑ ሰዎች እኔን ጸራቢዮተኛ ብለው ከሰሱኝ። ለደርግ ስለኛ የተላከው ደብዳቤ የሚያስገድለን ነበር። በተለይ ያን ጊዜ እኔን ጸራቢዮተኛ ብሎ መክሰስ ቀላልና አሳማኝ ነው። ምክንያቱም እኔን ጃንሆይ ናቸው ያሳደጉኝ። በወቅቱ ንጉሱ ያሳደጉት ቀርቶ የንጉሱን ስም የሚያነሳ እንኳ የደርግ ተቃዋሚ ነው ተብሎ የሚገደልበት ጊዜ ነበር። ሶሻል ኮሚቴ ቀርቤ ቃሌን ሰጠው። ጽሕፈት ቤቱ ፍሉሃ አካባቢ ነበር ያለው። በየጊዜው በእኛ ላይ መረጃ ይቀርብ ነበር። መረጃው ትክክለኛ ሳይሆን ምክንያት ፈልጎ እኛን ለማስመታት ነው። እኔ የብሔራዊ ቡድን አምበልና ቋሚ ተጫዋች ነኝ። ይህ ለኔ ትልቅ ኃላፊነት ነው። ብሔራዊ ቡድን ውስጥ እኔ ምንም ጥቅሜ አልተነካም። ቡድን ውስጥ ግን ችግር አለ። ተጫዋቾቹ እንዲሟላላቸው የሚፈልጉትን ወይም ያለባቸውን ችግር ለአምበሉ ነው የሚነግሩት። አምበሉ ለፌዴሬሽኑ ያሳውቃል። ፌዴሬሽኑም ያንን የማያሟላ ከሆነ አምበሉ ጥያቄያቸውን ያፈናል። እኔ ግን እንደዚህ አይነት አምበል አልነበርኩም። ፌዴሬሽኑ የተጫዋቾቹን መብት ባለማሟላቱ ቡድን ውስጥ ያለውን ችግር በሚዲያ ላይ ያቀረበ። ከዚያ በኋላ በኔ ላይ ክስ የመጣው ይላል። የሶሻል ኮሚቴ ጉዳዩን በጥልቅ መርምሮ አፋጣኝ ምላሽ ባለመስጠቱ ከኢህአፓ ጎን ሆኖ ስፖርቱን ይበጠብጣሉ የተባሉትን ሰዎች ጉዳይ ሌላ ሰው እንዲይዘው ተደረገ። እኚህ ሰው የደርጉ የደህንነትና የምርመራ ክፍል ኃላፊ ሻለቃ ዮሐንስ ምትኩ ናቸው። ሻለቃ ዮሐንስ ከሶሻል ኮሚቴው የተጣራውን ሪፖርት ተቀብለው እሳቸው ባቋቋሙት ኮሚቴ የእነዚህ ሰዎች ጉዳይ እንዲታይ ተደረገ። ይህን ነገር ብታቆም አይሻልም? በዚህ መሃል የብሔራዊ ቡድን ተጫዋቾች አበረታች መድኃኒት የመውሰዳቸው ጉዳይ ወሬው እያደገ ሄደ። ሻንግ ዛው አሰልጣኙ ዶፒንግ እየሰጠ ነው ብሎ ለስፖርት ኮሚሽን ሪፖርት ቢያደርግም መልስ ሊያገኝ አልቻለም። ይህን ተከትሎ ፌዴሬሽኑ እነ ሻንግ ዛውና ሉቺያኖ ቡድኑን እየበጠበጡት ነው በሚል ለደርግ ሪፖርት ያደርጋል። ዶፒንግ ተጫዋቾቹ ይወስዳሉ የሚለው ጉዳይ የፈጠራ ወሬ መሆኑንና ሰዎቹም በኢህአፓ ወገን ሆነው ብሔራዊ ቡድኑ ውጤት እንዳያመጣና ውድድሩ በሰላም እንዳያልቅ ይፈልጋሉ፣ እንዲሁም በስታዲየም ውስጥ ረብሻ እንዲነሳና በረብሻው መንግስት ላይ ተቃውሞ በመፍጠር ግድያዎች እንዲካሄዱ፣ ረብሻው ሲባባስም በኢትዮጵያ ውስጥ ሰላም እንደሌለ ለዓለም ሚዲያ ለማሳየት እየጣሩ ነው በሚል ሪፖርት ተደረገ። የሻለቃ ዮሐንስ ኮሚቴ የተከሳሾቹን ጥፋት ከማባባሱን በተጨማሪ ተጣርቶ ቀረበና በአስቸኳይ እርምጃ እንዲወሰድባቸው ሪፖርት አቅርቦ ግፊት አደረገ። በተለይ ተጫዋቾቹ ያበል ጥያቄ አድማ እንዲመቱ የተደረገው ከቡድኑ በተባረሩት ሰዎች እንደሆነ ተገልጿል። የዶፒንግ ጉዳይ ግን ከፍ እያለ መወራት ሲጀመር በሚዲያ እንዳይነገር ተደረገ። ምክንያቱም ወሬው ወደ ውጭ ከተዛመተ ፊፋ የኢትዮጵያ ቡድንን ያግዳል የሚል ነው። ብዙዎቹ በዚህ ቢስማሙም አንዳንዶቹ ግን የጉዳዩ መጋለጥ ቡድኑን ማሳደግ ሳይሆን የወንጀሉን ፈጻሚ የሆነውን አሰልጣኙን ነው የሚያስቀጣው አሉ። ሆኖም ነገሩን ማድበስበሱን ወንጀለኛውን መደበቅና ተጫዋቾቹን መጉዳት ነው ተባለ። በዚያም ኢህአፓ ቡድኑን በፊፋ ሊያስቀጣ ነው ተባለ። ይህን ነገር ይፋ የሚያደርጉት ገረመው፣ ሻንግ ዛውና ሉቺያኖ ናቸው። እነዚህ የኢህአፓ አባል ናቸው ተብሎ ተፈርጇል። የሻለቃ ዮሐንስ ኮሚቴ አባላት ነገሩን አጣርቶ ተጫዋቾቹ ዶፒንግ እንደማይወስዱ አረጋግጫለሁ፣ የተወራው ውሸት ነው ቢልም ሻለቃው ኮሚቴውን ያፈርሱና በአዳዲስ አባላት በመተካትና በማዋቀር እንደገና ጉዳዩ እንዲጣራ ያደርጋል። መጀመሪያ ከተቋቋመው ኮሚቴ ጋር ሄደው ቃላቸውን የሰጡ ሰዎች እንደገና ለአዲሱም ኮሚቴ ጥያቄ እየቀረበላቸው ጥፋተኛ በተባሉት ሰዎች ላይ ምስክርነታቸውን ሰጡ። እዚህ ኮሚቴ ውስጥ ያሉት ጥቂቱ እነ ሉቺያኖና ሻንግ ዛው ጥፋተኛ አይደሉም ሲሉ፣ ሌሎቹ ግን ጥፋተኛ ናቸው ብለው አጣርተው ለሻለቃ ዮሐንስ አቀረቡ። አሁን ዋና አከራካሪ የሆነው ዶፒንግ የተባለው ጉዳይ ነው። ተጫዋቾቹ ይወስዳሉ ብለው የሚያወሩት ሰዎች በማስረጃነት የሚያቀርቡት ሉቺያኖ ሲናገር ሰማን ብለው ነው። እነርሱ ማስረጃ የላቸው። ማስረጃው አለ የሚባለው ደግሞ ሉቺያኖ ጋር ነው። ሉቺያኖ ስለዚህ ጉዳይ ይናገራል። የዶፒንጉ ጉዳይ እኔን ወደ መጥፎ ነገር ጎትቶ የወሰደኝ ነገር ነው። በወቅቱ እንደምታውቀው ጥሩ ሰራተኛ የማይመሰገንበት፣ እውነት ተናጋሪ የማይፈለግበትና ለሀገር አሳቢ የጠፋበት ጊዜ በመሆኑ ነገሩን አሁን ሳስበው በጣም ይዘገንነኛል። ወጣቶችን አእምሯቸውን የሚፈጅ ሰው ታቅፈው የሀገሪቱን ፉትቦል ለማይረባ ውጤት ብለው ገደል ሊከቱ አስበው ነበር። እኔ ጣሊያን ሀገር ኮቨርቻኖ የተባለ የእግር ኳስ ትምህርት ቤት ስልጠና ላይ በነበርኩበት ጊዜ በብዛት የሚያስተምሩን ስለ አበረታች መድኃኒቶች ጉዳይ ነበር። የተከለከሉ እንክብሎች ግሉኮሶችና ቫይታሚኖች የትኞቹ እንደሆኑ ለይተን እናውቅ ነበር። ፒተር ቡድኑን እያሰለጠነ ኢንተርናሽናል የወዳጅነት ግጥሚያ ሲደረግ ትሪቡን ቁጭ ብዬ ግጥሚያውን እየተመለከትኩ ነበር። የተጫዋቾቹ እንቅስቃሴ ተለየብኝ። ሩጫቸው ኖርማል ነገር አይደለም። ሜዳውን አካለው ነው የሚጫወቱት። እያንዳንዱ ተጫዋች የሚሸፍነው ቦታ ከአቅሙ በላይ ነው። ፒተር ቡድኑን ከያዘው ጥቂት ወራት ነው። በቡድኑ ላይ ግን ፍጹም ለውጥ እየታየ ነው። እነዚህን ተጫዋቾች ለሶስት ዓመታት ያህል ያሰለጠንኳቸው እኔ ነኝ። እያንዳንዱ ተጫዋች ኳስ ኮንትሮሉ፣ አነዳዱና አመታቱ አጠቃላይ ችሎታውን በሚገባ አውቀዋለሁ። የትንፋሽ መጠኑንም ምን ያህል ቦታ እንደሚያካልል፣ ምን ያህል ደቂቃ ሳይደክም እንደሚጫወት አይጠፋኝም። አሁን ግን ሜዳው ላይ ሳያቸው በጣም ተለዩብኝ። ምክንያቱም ምንድን ነው ብዬ ክትትል ማድረግ ጀመርኩ። እኔ ከመባረሬ በፊት ፒተር ተጫዋቾቹን ለብቻቸው ክፍሉ እየጠራ ያናግር ነበር። ያን ጊዜ ምን እንደሆነ አልገባኝም። በኋላ ግን በሚስጥር እንደሰማሁት ክፍሉ ውስጥ እየጠራ አበረታች መድኃኒት እንደሚሰጣቸው አወቅኩ። ግን ምን አይነት መድኃኒት እንደሚወስዱ ማረጋገጥ አልቻልኩም። ከብዙ ጥረት በኋላ ከአንድ ተጫዋች የሚወስዱትን መድኃኒት አገኘው ይላል። ሊቻኖ እንክብሉን ከተጫዋቹ ከወሰደ በኋላ ለቅርብ ጓደኞቹ አማከረ። የእንክብሎቹን ምንነት የሚያውቁ ሰዎች ፈልገው አስመርምረው ጉዳዩን በዓለም አቀፍ ደረጃ ይፋ ሊያደርጉ ፈልገዋል። በኋላ ግን በዓለም አቀፍ ደረጃ የሚለውን ትተው እዚሁ ለሕዝቡ ማሳወቅ ነው በሚለው ላይ ተስማሙ። በቅድሚያ ግን ሊቻኖ ፒተርን ማነጋገር ነበረበት። ሁሉን ነገር ከሱ ከሰማ በኋላ እውነቱን አረጋግጦ መድኃኒት ለተጫዋቾቹ መስጠቱን እንዲያቆም ማድረግ አለበት። ሊቻኖ ወደ ፒተር ሄደ። ላነጋግርህ ፈልጌ ነበር አለው። እኔን? አሁን? በምን ጉዳይ? ተጫዋቾቹ በጣም እየተሯሯጡ ነው። እናንተ ኢትዮጵያውያን እኮ ስለማትታሰሯቸው ነው። በጥቂት ወራት ውስጥ እንዴት ይህን ያለው ሊያመጡ ቻሉ? በደንብ ስለሰሩ ነው። ሌላ ነገር የለውም። ሌላ ነገር ምን? ከምታሰራቸው ውጭ ግልጽ አድርግልኝ። ዶፒንግ ትሰጣቸዋለህ አይደል? ሰጥቻቸው አላውቅም፣ ግን ዶፒንጉን እንደሚወስዱ ሰምቻለሁ። ዶፒንግ አይደለም። ታዲያ ምንድን ነው? ግሉኮስ ነው፣ ልክ እንደ ቫይታሚን። ይህን ነገር ብታቆም አይሻልህም? አንተን አይመለከትህም፣ ደግሞም ተባረሃል። ሁለተኛ እዚህ እንዳትመጣ። ሊቻኖ ከፒተር ጋር ከተነጋገሩ በኋላ መድኃኒቱን ይዞ ወደ ሕክምና ሰዎች ጋር ሄደ። ሊቻኖ ይናገራል፣ መድኃኒቱን ይዤ ሐኪም ዘንድ ወስጄ አስመረመርኩ። ሐኪሙ ያንን መድኃኒት ዲክሽነሪ አይቶ አደገኛ ኃይል ሰጪ ታብሌት ነው፣ በተለይ ለእኛ ለአፍሪካ በምግብ ለተጎዳው አስፈላጊ እንዳልሆነ ነገረኝ። ነገሩ በጣም ስላሳዘነኝና ስለከነከነኝ ኢትዮጵያዊ በመሆኔ ከኔ የሚጠበቀው ምንድን ነው? ይህ ሰውዬ እያደረገ ያለው ነገር የአሰልጣኝነቱን ሙያ የሚያረክስና ለማይረባ ውጤት የአገሪቱን ወጣቶች ሊፈጅ ነው ብዬ አሰብ። እንዲህ አይነቱ ነገር ካልቆመ ተጫዋቹ መድኃኒት ይለምድና ካለሱ አይንቀሳቀስም፣ በዚያ ላይ ደግሞ በሽተኛ ይሆናል። በዚህ እንክብል ፒተር ልጆቹን ከአቅም በላይ አጫውቶ ውጤት ሲመጣ እሱ የመኖር ዕድሜውን ያራዝማል። ሰውየው የእሱን ዜጎች ሳይሆን የእኛን ዜጎች ነው የሚያበላሸው። ጥቁር ለነሱ ምናቸውም አይደለም ይላል። ሊቻኖ ከፒተር ጋር ከተነጋገረ በኋላ ወደ ቀጣዩ እርምጃ በመሄዱ ወሬው ስለተደረሰበት ፌዴሬሽኑ እንቅስቃሴውን፣ የቡድኑን ሰላም እያደፈረሰ ነው እንዲያቆም አስጠነቀቀው። ሊቻኖ ግን አንዴ ገብቶበታል። ይህ የዶፒንጉ ጉዳይ በማረጋገጫ አደባባይ ከወጣ ብዙ ነገር ምስቅልቅል ያወጣል። ሊቻኖ ተልእኮ አለው በሚል ለአጣሪ ኮሚቴ ጉዳዩ በጥብቅ እንዲታይ ሪፖርት ተደረገ። አጣሪ ኮሚቴው የሊቻኖ ተልእኮ የኢህአፓ ነው በሚል እርምጃ እንዲወስዱበት አሳወቀ። የሊቻኖ ጉዳይ ያለቀለት ሆነ። ዛሬ ተመታ፣ ነገ ተመታ ተብሎ እየተጠበቀ ነበር። ሊቻኖ ማስረጃ ካለው እንዲያቀርብ በሚል ሻለቃ ዮሐንስ በስሩ ላሉት የኮሚቴ አባላት አሳወቀ። ሊቻኖ ማስረጃ ከሌለው እርምጃው ተግባራዊ ይሆናል። ብቻኑ መጀመሪያ መታሰር ነበረበት። ሲታሰር ደግሞ ሰራዊውተኛ ተብሎ ነው። ከሱ ጋር ቡድኑን በጥብጣዋል የተባሉት ሸንግዛውና ገረመው አብረው ይካተታሉ። በዚህ መሃል አንድ ሰው ወደ ጫዋታው ተገባ። አቶ ተቋመ ወልደ ጻድቅ ይባላሉ። በኢትዮጵያ ስፖርት ትልቅ ቦታ ያላቸው ሰው ነበሩ። አቶ ተቋመ የነብቻኑን ሐሳብ ደግፈው ነው የተነሱት። ተጫዋቾቹ ዶፒንግ ከወሰዱ መመርመር አለበት። ትክክለኛ ከሆነ የፌዴሬሽን ባለስልጣናት ላይ እርምጃ ሊወሰድ ይገባል አሉ። ይህም በማለታቸው እሳቸውም ከነብቻኑ ጋር አብረው ተወነጀሉ። የጸጋዬ ኮሚቴ ሙሉ የሚል ስም ይመጣለታል። ሙሉ የተባለ ስፖርተኛ ከሰለሞን ተሰማ ጋር በመተባበር በብሔራዊ ቡድኑ ላይ ዘመቻ ከፍተዋል የሚል ነው። ነገሩ ሲጣራ ሙሉ የተባለው ሰው ኢትዮጵያዊ አይደለም። ሚላ የሚለውን ስም ሙሉ ተብሎ ስለቀረበ ነው። ለአስረኛው አፍሪካ ዋንጫ ዝግጅት የካሜሩን ቡድን አዲስ አበባ መጥቶ ነበር። ሮጀር ሚላን ሰለሞን ተሰማ ሊያነጋግረው ፈለገ። ሚላ ፈረንሳይኛ ነው የሚችለው። ሪኮ ጀላርዲ ፈረንሳይ ትምህርት ቤት ስለተማረ ቋንቋውን ያውቃል። ሪኮ የብሔራዊ ቡድን ተመራጭ ነው። ሰለሞን ሪኮን ጠራውና ሚላን ቃለ መጠይቅ ላደርግለት ስለፈለው በማስተርጎም ተባበረኝ ብሎ ሲለው ሪኮ እሺ አለው። ሚላም በሰጠው ቃለ መጠይቅ ጥሩ አሰልጣኝ አልቀጠራችሁም ብሎ የፒተርን ችግር ተናገረ። ፒተር አዲስ አበባ ከመምጣቱ በፊት ካሜሩን አሰልጣኝ ነበር። ሰለሞንና ፒተር በቡድኑ ጉዳይ ይወዛገቡ ስለነበር በሚላ ቃለ ምልልስ ፒተር ክፉኛ ተጋለጠ። በዚህ የተነሳም ሪኮ ፌዴሬሽን ተጠርቶ ማን ፈቅዶልህ ነው አስተርጓሚ የሆንከው ተብሎ ተወቀሰ። በዚያው ተባረረ። ሙሉና ሪኮ ተልእኮ አላቸው ተብሎ ሪፖርት ተደረገ። ሙሉ ሳይሆን ሚላ ለማለት ነበር። ሚላ የተናገረው ፒተር ዶፒንግ እንደሚሰጥ ፍንጭ የሰጠ ነበር። ሰለሞን ገረመውና ሉቺያኖ ትሮፒካል ሆቴል ተቀጣጥረው ፒተርን እንዴት ማጋለጥ እንዳለባቸው መከሩበት። ሉቺያኖ ማስረጃውን ማቅረብ ስላለበት በብልቃጥ መድኃኒቶቹን ይዞ መጣ። ለሚመለከተው ክፍል አስረከበ። በኋላ ግን ለምርመራ የቀረበው መድኃኒት ውስጡ ያለው ተቀይሮ በብልቃጥ ውስጥ ሌላ መድኃኒት ገብቶበታል። ይሄኛው መድኃኒት ግሉኮስ ነበር። ሉቺያኖ ያመጣሁት መድኃኒት ይህ አይደለም አለ። እንደደበቁበት አወቀ። ሉቺያኖ ሌላ መድኃኒት ማምጣት አይችልም። ፒተር ደግሞ ለተጫዋቾቹ ለጊዜው መስጠት አቁሟል። ከየትም ማግኘት አይችልም። ዶፒንግ ይወስዳሉ ተብሎ የቀረበው የተሳሳተ ወሬ በመሆኑ የጸረ አብዮተኞች ተልእኮ እንዳለው ይረጋገጥና ታስሮ ብሔራዊ ቡድኑን በጥብጠዋል ከተባሉት ግብረአበሮቹ ጋር የኢሃፓ ተልእኮ አስፈጻሚ በሚል እርምጃ ይወሰድበታል። ሉቺያኖ መጀመሪያም መድኃኒቱን ሲያቀርብ የተወሰነውን ቤቱ ደብቆ ነበር። ጋዜጠኞችን ጠርቶ መድኃኒቱን ካሳያቸው በኋላ ምርመራውን የሚያደርገው ሐኪም በሕክምና ሰዎች የተመረጠ በፌዴሬሽኑ ዕውቅና ያለው መሆን እንደሚገባው ታመነበት። የመድኃኒቱ ስም ሄፕታጎን ይባላል። በመጨረሻም የፌዴሬሽኑ የሕክምና ኮሚቴ ሰብሳቢ ዶክተር ምህረት አብ ገብረስላሴ ሚያዚያ 21 ቀን 1968 ዓ.ም በወጣው አዲስ ዘመን ጋዜጣ ሄፕታጎን ፊፋ ከከለከላቸው መድኃኒቶች አንዱ ነው ብለው መግለጫ ሰጡ። የዶክተሩ ምስክርነት ይፋ እንዳይሆን ቢደረግም ማን ትዕዛዝ እንደሰጠ ሳይታወቅ በአዲስ ዘመን ጋዜጣ ላይ የመድኃኒቱ አይነትና ምስክርነት የሰጡት ዶክተር ስም በይፋ ተገለጸ። በኋላ ግን ትዕዛዝ የሰጠው ሻለቃ ዮሐንስ እንደሆነ ተደርሶበታል። ይህም ሕዝቡ እነ ሉቺያኖ ጥፋተኛ ያለመሆናቸውን ለማሳወቅ የተደረገ ነበር። ወሬው በጋዜጣ በመገለጹ ነገሩ የበለጠ ውዝግብ አስነሳና ጉዳዩ ፌዴሬሽኑን ያምስ ጀመር። ዋናው ነገር ፌዴሬሽኑ ውስጥ ለሉቺያኖ መረጃ የሚሰጠው አለ ተብሎ አውጫጭ ተቀመጡ። ለጊዜው ግን ምንም አላገኙም። ነገሩን የበለጠ ያባባሰውና አደባባይ ያወጣው የአዲስ ዘመን ጋዜጣ የስፖርት አንድ ዋና አዘጋጅ የነበረው ሰለሞን ነበር። ሰለሞን ተሰማ ጉዳዩን ሚያዚያ 21 ቀን 1968 ዓ.ም ተመረጠ አዲስ ዘመን ጋዜጣ ላይ እንዲህ በሚል አሰፈረው። አሰልጣኙ አዋጠ የሚባለው ኬፕታጎን ታብሌት ለኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን ኮሚቴ ከአፍሪካ ዋንጫ በፊት ቀርቦ እንዲታይ ተደርጓል። ከዚያ በኋላ የዲሲፕሊን ኮሚቴው አሰልጣኙን ጠርቶ እንደጠየቀና ያገኘው መልስ አዎ አውጫለሁ፣ ግን ጉዳት የሚያደርስ የተከለከለ መድኃኒት አይደለም፣ ልክ እንደ ግሉኮስ የሚቆጠር ነው ብሏል። ይሄን ነገር የዲሲፕሊን ኮሚቴው ሰብሳቢ አቶ ካሳውን ጀምበሬ ገልጸዋል። የዲሲፕሊን ኮሚቴው እዚህ ድረስ ካጣራ በኋላ ከአቅማችን በላይ ነው በሚል ለሥራ አመራሩ አቀረበ። ይሄ ጉዳይ ለሥራ አመራሩ ከቀረበ 3 ወር ሆኖታል። ጉዳዩን ሲጠየቁ በከፍተኛ ሁኔታ እየተጣራ ነው ይላሉ። የፌዴሬሽኑ ሕክምና ኮሚቴ ሰብሳቢ ዶክተር ምህረተ አብ ገብረስላሴ ስለዚህ ጉዳይ ጠይቀናቸው በቅርብ ጊዜ በሬዲዮ ከመስማታችን በስተቀር በቃልም ሆነ በጽሑፍ ከሥራ አመራሩ የቀረበልን የምናውቀው ነገር የለም ሲሉ መልሰዋል። ክርክሩ በመድኃኒት ጉዳይ ከሆነ የሚመለከተው ሐኪሙን እንጂ ሌሎችን አልነበረም። የሚገርመው ይጣራ ይመርመር የተባለው ነገር መድኃኒት መሆኑ ሲታወቅ ከፍተኛ አጣሪ መሆን የነበረበት የሕክምናው ኮሚቴ ነበር። ፌዴሬሽኑ ጉዳዩን ለምን ከሕክምና ኮሚቴው መደበቅ ፈለገ? ሁኔታው ያሳዘናቸው አንዳንድ ሰዎች ጉዳዩን ለኦሊምፒክ ኮሚቴ አድርሰውታል። በዚያ በኩል አጣሪ ኮሚቴ አቋቁሞ ነበር። ኮሚቴው ሰዎችን እየጠራ ማነጋገር የጀመረ ቢሆንም የተባለውን ታብሌት ማውጣቱን አሰልጣኙ ለዲሲፕሊን ኮሚቴው አምኗል። በሌላ በኩል ታብሌቱ የተከለከለ መሆኑን የሕክምና ኮሚቴው ሊቀመንበር አረጋግጠዋል። ታዲያ ኦሊምፒክ ኮሚቴው ይህን የመሰለ ማስረጃ እያለለት ሌላ አጣሪ ኮሚቴ ለምን አቋቋመ? ጉዳዩ ተድበስብሶ እንዲቀር ነው? ድርጊቱ ተጣርቶ ከታወቀ የሚቀጣው አሰልጣኙ ብቻ ሳይሆን የአሰልጣኙን ጉድለት ዝም ብለው ያዩት ኃላፊዎችም ጭምር መሆን አለበት በሚል ሰለሞን ጋዜጣው ላይ አሰፈረ። ሰለሞን ይህን ጉዳይ አትሞ ካወጣ በኋላ ዛቻና ማስፈራሪያ ደረሰበት። ከዚያም አልፎ ከበላይ አለቆቹ ከባድ ተግሳጽ ደረሰበት። በዚህ ብቻ አልበቃም። የእርሱም ጉዳይ ከነ ሉቺያኖ ጋር እንዲጣራ የሻለቃ ዮሐንስ ኮሚቴ ተልኮ ምርመራ ተደረገበት። ከዚያም በተለየ ሁኔታ እንዲጣራ ለጸጋዬ ኮሚቴ ተላከ። የዶክተር ምህረተ አብ ምስክርነት ጋዜጣው ላይ ከወጣ በኋላ ፌዴሬሽኑ ሲበሳጭ ሉቺያኖ ጉልበት አገኘ። ሉቺያኖ ነገሩን እንዲህ ያስታውሳል። መድኃኒቱ በፊፋ የተከለከለ መሆኑን በሐኪም ከተረጋገጠ በኋላ እኔው ራሴ ጋዜጠኞችን ጠርቼ ተጫዋቾቹ ኬፕታጎን የተባለ መድኃኒት እንደሚወስዱና ጥፋተኛው ፌዴሬሽኑ መሆኑን ነገርኳቸው። ነገሩ ይፋ ከሆነ በኋላ በአስቸኳይ ፒተር ከሀገር እንዲወጣ ተደረገ። ምክንያቱም ማን ነው ይህን መድኃኒት ስጥ ያለህ የሚል ጥያቄ ቢመጣ የሚጠቁማቸው ሰዎች በመኖሩ ቶሎ እንዲወጣ ተደረገ። እሱ ከወጣ በኋላ ደግሞ እኔ ወንጀለኛ ተብዬ በመታደኔ ከሀገር ወጣሁ ይላል። የዶፒንግ ጉዳይ ይፋ ከሆነ በኋላ ሉቺያኖ የራሱን መድኃኒት አምጥቶ ነው እንጂ ተጫዋቾቹ አልወሰዱም በሚል እንደገና ሌላ ክርክር ተጀመረ። የሻለቃ ዮሐንስ ኮሚቴ የሚያጣራው ጉዳይ እንዳለ ሆኖ ሌላ ግሩፕ የዶፒንጉን ጉዳይ ብቻ መርምሮ ሪፖርት እንዲያደርግ ተመደበ። ይህን ኮሚቴ በበላይነት የሚመሩት ዶክተር ፈለቀ ገብረ ጊዮርጊስ ነበሩ። እሳቸው ያን ጊዜ የውጭ ጉዳይ ሚኒስቴር ሆነው ተሽመው ነበር። ዶክተር ፈለቀ በቅድሚያ ተከሳሾችን ጠርተው አነጋገሩ። ለተከሳሾቹ የሚያውቁ ሌሎች ሰዎችን ጠርተው ማስረጃ ሰበሰቡ። በመጨረሻም ተጫዋቾቹን አነጋገሩ። ልጆቹ መድኃኒቱን መውሰዳቸውንና አለመውሰዳቸውን ተጠርተው ተጠየቁ። ብዙዎቹ አልወሰድንም አሉ። ጥቂቶቹ ወስደናል አሉ። የቡድኑ ተከላካይ የነበረው አለማየሁ ኃይለ ሥላሴ ፊኛ በወቅቱ ስለተከሰተው ጉዳይ በሊብሮ ጋዜጣ ጳጉሜ 1988 ዓ.ም ተመረጠ እንደተናገረው ደርግ ተወርዋሪ ኮሚቴ አቋቋመ። ሁላችንንም እየጠራ ጠየቀን። እኔ ዶፒንግ አልወሰድኩም አልኩ። ዶፒንግ የተባለ ነገር መውሰድ ተጀመረ የሚባለው ከካሜሩን ጨዋታ በኋላ ነው። ጋዜጦች፣ መጽሔቶች፣ ሬዲዮ ውዥንብር ፈጠሩ። በዚህ ጊዜ ልጆቹ መተኛ ታቃታቸው። ከዚያ ተጫዋቹን የሚያረጋጋና እንቅልፍ የሚያስወስድ መድኃኒት ፒተር ሰጠን ይላል። ካሳሁን ተካ ደግሞ በ1985 ዓ.ም ተመረጠ። ታህሳስ 24 ከሊብሮ ጋዜጣ ጋር በዚህ ጉዳይ ላይ ባደረገው ቃለ ምልልስ ከ30 እስከ 40 ዲግሪ ሴንቲግሬድ ባላቸው ቦታ እንኳን የምንወስደው እንክብል ኃይለኛ ከመሆኑ የተነሳ እንደ ጥይት ስለሚያበረን ካቅም በላይ እንጫወት ነበር። ከሜዳ ማሊያ እንደ ውሃ ጨምቀን የምንወጣበት ጊዜ ነበር። ድካም የሚባል ነገር ፍጹም የለም። እንዳልኩህ እንክብሉ ኃይለኛ ነበር። በርጅና ምክንያት መኪና መንዳት ለማይችሉ ለፈረስ ጋላቢዎችና ለሌሎች ኃይል እንዲሰጣቸው የተሰራ መድኃኒት ነው። በተቀሉ በጣም አበረታች ከመሆኑ የተነሳ ደካማ ለሆነ ነገር የሚሰጥ ነው። አስብ እንግዲህ ለኛ ለወጣቶች ተሰጥቶ እንዴት እንደሚያደርጋን። አንዳንዴ ቡድናችን ይገርመኝ ነበር። ሜዳ ውስጥ የሚቆም የለም። የሌለ ችሎታ ታይባቸዋለህ። መሮጥ መመላለስ ነው። ሜዳው 120 በ120 ለምን አይሆንም ብለህ ታስባለህ። ድንጋይም ቢሆን እየፈነቀልክ ትጫወታለህ። ኬፕታጎኑ እንደ ፈረስ ነበር የሚያስሮጠን። ማታ ማታ እንቅልፍ አይወስደንም፣ ተኝተንም ይሰራል። ፒተር ክፍል እየጠራ ነበር የሚሰጠን። መድኃኒቱን ስለለመድን አንዳንዶቹ ሳይሰጣቸው ሲቀር ያኮርፉ ነበር። እኛ አበረታች መድኃኒት መሆኑን አናውቅም፣ ፒተር ግን ግሉኮስ ነው ብሎ ነግሮናል ይላል ካሳሁን። የኮሚቴው ሊቀመንበር ዶክተር ፈለቀ ተጫዋቾቹ ዶፒንግ እንዳልወሰዱ ማረጋገጣቸውን አሳወቁ። ነገሩ እንደገና በነልቻኖ ላይ ሌላ መዘዝ ይዞ መጣ። ተጫዋቾቹ በነልቻኖ ላይ እንዲመሰክሩ ግፊት ተደረገ። ተጫዋቾቹ መድኃኒት መውሰዳቸውን ነገር ግን ቫይታሚን እንጂ ኬፕታጎን እንዳልሆነ መናገር እንዳለባቸው ተነገራቸው። የኮሚቴው ሊቀመንበር እነልቻኖን መንግስትና ፌዴሬሽኑን በጥብጣችሁ የትም አታመልጡም አሉ። ሶስቱ ተከሳሾች ማነቆው ጠበቀባቸው። ሉቺያኖ ጉዳዩን ጣሊያን ላሉ ጓደኞቹ ስላሳወቀ በሮም ያሉት ወዳጆቹም ይህን ጉዳይ እያራገቡት ነው። እናም የዶፒንጉ ጉዳይ የከፋ ሆነ። በተከሳሾቹ ላይ አሳማኝ በሆነ መልኩ ምስክር ማቅረብ ተፈለገ። የተወሰኑ የብሔራዊ ቡድን ተጫዋቾች ተጠሩ። ማሳሰቢያም ተሰጣቸው። ዶፒንግ አልወሰድንም በሉ፣ ወስደናል ካላችሁ ግን ጣሊያን ሀገር ያሉ ሰዎች እና አበበ ቢቂላን በኦሊምፒክ ውጤት ያመጡት ዶፒንግ እየወሰዱ ነው በሚል የአትሌቶቻችንን ውጤት ታጣጥላላችሁ፣ እኛንም ታስወቅሱላላችሁ አሉ። ተጫዋቾቹ እንደገና ጥያቄ ቀረበላቸው። ሉቺያኖ ይናገራል። ሰውየው ተጫዋቾቹን ለማሳመን ብዙ ጥረት አድርጓል። ብዙዎቹ የተመከሩትን አደረጉ። ሁለት ተጫዋቾች ግን የወሰድነው ኬፕታጎን ነው አሉ። እኔም የምፈልገው ሁለት ምስክር ያህል ነው። የኮሚቴው ሊቀመንበር ዶክተር ፈለቀ ግን ልጆቹን ገፋፍተው በፖለቲካ ወጥመድ ውስጥ አስገብተው አደጋ ላይ ሊጥሉኝ ፈልገው ነበር። ሌላ ምክንያት ፈልገው ሊያጠፉኝ ስለፈለጉ ሳይቀድሙኝ አምልጬ ወደ ጣሊያን ሄድ። መንግስት ከተለወጠ በኋላ ሰውየውን ጣሊያን ሀገር አገኘዋቸው። የተነጋገርነውን ተነጋገርን ይላል። የዶፒንጉ ጉዳይ ተጫዋቾች መውሰዳቸው ከተረጋገጠ በኋላ ለጊዜው ነፃ ሆኑ። ነገር ግን ከኢሕአፓ ጎን ሆነው ቡድኑን ሲበጠብጡ ነበር የሚለው ጉዳይ ግን ገና ነፃ አላወጣቸውም። የሻለቃ ዮሐንስ ኮሚቴ እና ሉቻኖን በመንም የፖለቲካ ጉዳይ እጃቸው የለም ቢልም ውሳኔው የኮሚቴው ሳይሆን የሻለቃ ዮሐንስ የግሉ እንደሆነ ይነገር ጀመር። ጉዳዩን የሚያውቁት ሻለቃ ዮሐንስ በተከሳሾቹ ላይ እርምጃ እንዳይወሰድ ተከላክለዋል። ነገሩ ሊዘጋ በተቃረበበት ጊዜ አንዳንድ መረጃዎች ብቅ ማለት ጀመሩ። ብሔራዊ ቡድን ውስጥ የኢሃፓ አባላት መኖራቸውና ይህም በየክለቦች ውስጥ የሚገኙ ተጫዋቾች ምልመላው ቀጥሎ ስፖርቱን ተገን በማድረግ መንግስትን ለመቃወም የተዘጋጀ ነገር እንዳለ ፍንጭ ተገኘ። ይህ ነገር ጭንጭንታው እየተሰማ ያለ ገረመው ዘርጋ ሰላማዊ ሰልፍ መጥራቱ ተደረሰበት። ነገሩ አሳሳቢ በመሆኑ የነሉቺያኖ ጉዳይ እንደገና እንዲጣራ በብሔራዊ ቡድን ውስጥ ይሃፓ የሚያደርገውን እንቅስቃሴ አበጥሮ የሚያወጣ አንድ ስውር ኮሚቴ እንዲቋቋም ተደረገ። ኮሚቴው ነፃና ገለልተኛ ሆኖ የሚመራ ነው። ኮሚቴውን በሊቀመንበርነት አቶ ጸጋዬ ይመራሉ። ጸጋዬ የባህልና ስፖርት ወጣቶች ሚኒስቴር ቋሚ ተጠሪ ናቸው።
ተግላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Just
Yeah, yeah, yeah.